ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ የካቲት 17 2010 ዓ ም ፕሮግራሙን ጀመረ። የኢህአደግ አስተዳደር ሰሞኑን ከለቀቃቸው እስረኞች መካከል በኦሮሚያ ጫልቱ ታከልና በአማራ ክልል ንግሥት ይርጋ ይገኙበታል።
ያኔ ተጥሎ ነበር የሚያሳድሩኝ። ብቻዬን ጨለማ ቤት ከሶስት ወር በላይ ነበር እጄ በካቴና ታስሮ የቆየሁት። 9 ሰው 7 ሰው 6 ሰው እየሆኑ ነበረ የሚመቱኝ ራሴን እስከሚስት ድረስ።
ከእግር ጣቶቼ 9 የግሬ ጥፍር ተነቅሏልኝ። ሲነጋ ምርመራ ሄድም ሌትን ሲመሽን ምርመራ ሄድም የሚለው ቃልቲ ከማከለው የተሻለ የሚያስብለው ይሄ ብቻ ነው እንጂ ምንም አይነት ሰብአዊ መብት የሚባል ነገር እዛ ጋር የለም። እንደ ማንኛውም ታሳሪዎች አንታይም። ከኛ ጋር የተቀመጠ ሰው ሁሉ ተነሱ፣ ከነሱ ጋር እንደተቀመጣቸው አሞክሮ እንቀማቸዋለን እየተባሉ እያስፈራሩ ሰው እንዳይቀርብን።
የእውነት ከፈለጉ በቀላል ነገር ማዕከላዊ ገብቶ አንድ ቀን አድሮ ጣራ ላይ የሚሆነውን ነገር አይቶ መውጣት ይችላሉ። ቃልሲ ብዙ ወንድሞቻችን 2 እግር የሌለት በክራንች የሚሄድ ልጅ አሁን የፖለቲካ እስረኞች ይፈቱ ሲባል ቅድሚያ ተሰጥቶት እንደመፈታት እስካሁን እየተሰቃየ አለ። ብዙ በሽተኞች፣ ብዙ የአእምሮ በሽተኞች መታሰር የሌለባቸው ቃሊቲ እስር ቤት ውስጥ የሚሰቃዩ ብዙ ወንድምና እህቶች አሉ። ይሄ እውነት ስለሆነ ነው የምነግርሽ።
በእስር ቤት ስላሳለፉት ጊዜ ሰፊ ውይይት ይዘናል፣ ጠብቋቸው። ፕሮዲውሰሩ ከንጉሡ ታምሬ ጋር ፋሲል ገበየሁ ነው። የማስተናግዳችሁ ሰሎሞን አባተ ነኝ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዜር ነኝ። በምዕራብ ኦሮሚያ አካባቢዎችና በተለይ በነቀምቲ ከተማ ማምሻውን ውጥረት ነግሷል። በቅርቡ ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በከተማዋ ተሰባስበው አቀባበል ሊያደርጉላቸው የነበሩ ደጋፊዎቻቸው ጋር እንዳይገናኙ በወታደር መከልከላቸውን አስታውቀዋል። ሕዝቡ የተቃዋሚ መሪዎቹን ለማየት ከአካባቢው ባለስልጣናት ፈቃድ ማግኘቱን የገለጹልን የኦፌኮ መሪ ዶክተር መራራ ጉዲና ከነቀምቴ 20 ኪሎ ሜትር አካባቢ ሲቀራቸው ወታደሮች እንዳስቆሟቸው ገልጸዋል።
ያው ምዕራብ ኦሮሚያ ህዝቡ አቀባበል እናደርግላለን ብሎ የሚመለከተውን የአካባቢውን የመንግስት ባለስልጣናት ካሳቀደ በኋላ አምቦ አድረን ማብጭ የሚባል ከተማ አነስተኛ ከተማ ላይ ጨለያ ጌዶ ከተማ ላይ ስብሰባ ካካሄድን በኋላ ፓኮም ጨምሮ ጊዜ ወንዝ ስንሻገር መልእክት ማስተላለፍ ጀመሩ። የመከላከያ ሰራዊትና እነሱን ከነሱ ኢንፎርሜሽን ያላቸው ነቀምቴ ከተማ ህዝብ ማነጋገር አይቻልም የሚል
ይህን የሚለው ማለት
እንግዲህ ምንድነው እንግዲህ የመከላከያ አካባቢ አዛዥም ነግሮናል። የተወሰኑ የኦሮሚያ የፖሊስ ኮማንደሮችም ብትመለሱ ይሻላል የሚለው መልእክት አስተላልፎልናል። አሁን ችግር የፈጠረብን መሰለ የአካባቢ ነቀምቴ አካባቢ የኦሮሚያ ፖሊሶች እኛ አለን ግቡ ብሎ ከነቀምት 30-20 ኪሎ ሜትር ነቀምት ከተማ ላይ እስከዛ ድረስ አመጡን። መከላከያ ደግሞ ጋራ ይዘግቶ አቆመን። አሁን ወደፊት እንዳንሄድ መከላከያ ዘግተዋል። ወደኋላ እንዳንመለስ ደግሞ በብዙ መቶዎች የሚቆጠሩ መኪኖች ከኋላችን መንገዱን ዘግቶ ቁጭ ብሏል። አሁን ከነቀምት ከተማ 20 ኪሎ ሜትር ላይ ቁጭ ብለናል፣ ወይም መንቀሳቀስ አቅቶን ቁጭ ብለናል።
ምን ያህል ጊዜ ቆያችሁ ከነቀምት ከተማ አፋፍ ላይ ደርሳችሁ?
አሁን ወደ 2 ሰዓት ሊሆን ነው።
ምክንያት ሰጧችሁ ይህንን በመከላከያ ሰራዊት መጥቶ በሚያስቆማችሁ ጊዜ?
አዎ፣ አስቸኳይ ጊዜ አዋጅ ይመለከታል። በዚህ ምክንያት ህዝብ ማነጋገር አትችሉም ነው
እንግዲህ። እርስዎም እንደሚያውቁት የኢትዮጵያ መንግስት የአስቸኳይ ጊዜ አዋጅ ካወጀ ሳምንት አልፎታል። በዚህም የአስቸኳይ ጊዜ አዋጁን ዝርዝር ባስረዱበት መግለጫቸው ህዝባዊ ስብሰባዎችን ማድረግ፣ እንደዚህ መሰብሰብን የሚከለክሉ አንቀጾች አሉት የአስቸኳይ ጊዜ አዋጁ። እናንተ ይህን የአስቸኳይ ጊዜ አዋጅ እንዴት ነው የምትመለከቱት? በተለይ ከህዝብ መሰብሰብ ጋር በተያያዘ የፖለቲካ ስራችሁን ደግሞ ያው ከህዝብ ጋር ስለምትሰሩ እንዴት ነው የምትመለከቱት?
ያ ሁለት ነገር ነው። አንደኛው ለምሳሌ አምቦ ወደ 2 ሚሊዮን ሰው ወጥተዋል። በአምቦ መስመር ሰው ህዝብን አነጋግረናል። ከዛ በፊት ሜታሮቢ መስመር ሞገድ ላይ እንጭኒ ላይ ሰው አነጋግረናል። ጀልዱ ላይ ከአስቸኳይ ጊዜ አዋጅ በኋላ ህዝብ አነጋግረናል። በዚያ ምክንያት አንድ ድንጋይ እስካሁን አልተወረወረ። አንድ ድንጋይ ማለት ነው። እኛን ደግሞ አጅቦ ሲያጅቦ የነበሩ የኦሮሚያ ፖሊሶች ናቸው። ከነሱ ጋር ስምምነት ነበረን። ዛሬም ቢሆን ባርዲች የሚባል ከተማ፣ ጌዶ የሚባል ከተማ፣ ጃጅ የሚባል ከተማ፣ ባኮ የሚባል ከተማ ሽልማት እየሸለሙን ህዝቡ አቀባበል ሲያደርግልን ውሎ ነው። ግቤ ስንሻገር ነቀምት ከተማ ገብቶ ሰው ማነጋገር አይቻልም የሚለው ይመጣል። የአካባቢው ባለስልጣናት ሌላ የፖለቲካ ስራ ሳይሆን የህዝብ አቀባበል እናደርግላቸዋለን ብሎ የአካባቢውን ባለስልጣን አስፈቅደዋል። ለምሳሌ ከጃጅ ከሚባለው ምዕራብ ሸዋዊት ካለው ከተማ እስከ ነቀምት 20 ኪሎ ሜትር እስከቀበ ከሶስት ያላነሱ የኦሮሚያ ፖሊስ መኪኖች ሲያጅቡን ነበር። ለብቻችን አይደለም ማለት ነው። ባርናል ፈቅድ አይደለም ለብቻችን አይደለም።
እንግዲህ
የኦሮሚያ ፖሊሶች ቢያንስ 5 እና 4 መኪኖች እያጀቡን ነበር። ፍቃድ ስላለን ነው ደግሞ ታዘው የመጡት እንጂ ዝም ብለን አይደለም። ህዝቡ አቀባበል የሚያደርግልን ህዝብ ከአካባቢው ባለስልጣናት ጋር ተነጋግሮ አስፈቅዶ
እነማን ናቸው አብረዋችሁ ያሉት ከኦፌኮም ሆነ ከሌሎች ድርጅቶች በቅርቡ ከስር የተፈተተን በአቀባበሉ እየተሳተፉ ነው እነማን አሉ?
አዎ፣ ተቀዳሚ ምክትል ሊቀመንበሩ በቀለ ገርባ አለ። ወረዳት ዋና ጸሐፊው ደጀኔ ካሳ አለ። የወጣት ዊንጋችን ምክትል ሊቀመንበር ጉርሜሳ ያኖ አለ። የወጣት ሊጋችን የህዝብነት ኃላፊ አዲሱ ቡላላ አለ። እስከ ባኮ ድረስ ደግሞ መጥቶ የተመለሰው ኦልባና ሌሊሳ የሚባል ከስድስት አመት በላይ ታስሮ የተፈታ እሱም የቢሮያቸው ረዳት ኃላፊ አለ። እነዚህ ስቦች ነው የማስታውሰው።
ዶክተር መራራ ፓርቲያችሁ በመንገድ ላይ እየተዘዋወረ ከህዝቡ ጋር ለመገናኘት በአቀባበል ስነ ስርዓቱ ላይ ለመሳተፍ የሚፈልግበት ምንድን ነው? አላማውስ ምንድን ነው?
ህዝቡ ይጠየቅ ነው አቀባበል እናደርግላችሁ ብሎ ህዝቡ ይጋብዘናል። እንኳን ደህና ፈታችሁ ብሎ ይሸልማል። አሉም አቀባበል ያደርግልናል። የህዝብ ጥያቄ ነው እንጂ የእኛ ጥያቄ አይደለም ማለት ነው። የህዝብ ጥያቄ ነው።
ወደ ዶምቢዶሎ አካባቢስ የሰማችሁት ዜና ካለ ሁከት ተፈጥሯል የሚሉ ዜናዎች እየሰማን ነው።
የተጣራ ነገር የለንም። ጥሩ ሁኔታ እንደሌለ ግጭት እንዳለ ኢንፎርሜሽን አለ።
እሺ፣ በጣም ነው የማመሰግነው ዶክተር መራራ ጉዲና የኦሮሞ ፌዴራሊስት ኮንግረስ ፓርቲ ሊቀመንበር ለሰጡን ማብራሪያ አመሰግናለሁ።
እኔም ከተሰጠኝ ዕድል አመሰግናለሁ።
በዶምቢዶሎ ከተማ ለኦፌኮ አመራር አባላት አቀባበል ለማድረግ ማስታወቂያ ይለጥፉ በነበሩ የከተማዋ ነዋሪዎችና የፌዴራል የጸጥታ ኃይሎች መካከል በተፈጠረ ግጭት በሰዎች ላይ ጉዳት መድረሱን የከተማዋ ነዋሪዎች ለአሜሪካ ድምጽ ሬዲዮ ተናግረዋል። የጉዳቱ መጠን እስካሁን በአግባቡ ባይታወቅም የመከላከያ ሰራዊት ባልደረቦች ነዋሪዎችን በጥይት አቁስለዋል ሲሉ የዓይን እማኞች ተናግረዋል።
ዶምቢዶሎ ውስጥ ትንሽ ረብሻ ነው ያለው። ግን እንትን ነበረ፣ ሰው ገበያ ስለሆነ መታወቂያ እያወሩ ነበረ። መታወቂያ ለጉዱ ሰላት ድናናቱ በቀለ ገርባ ወደ እንድል ይመጣሉ የሚል መታወቂያ ልጆች ሲያወሩ ነበር። እና እነዛን መታወቂያውን አታወሩ ተብሎ ነው አሁን መከላከያ ሰራዊት እንትኑ የሚያስቆሙት። ከዛ እነሱን ሲያቆሙ ሲሉ ትንሽ ግርግር ተፈጠረ። ከዛ ትኩስ ተጀመረ በመከላከያ ሰራዊት ማለት ነው።
ወዴት ነው የተኮሱት? ወደ ሰማይ ነው የተኮሱት? ወደ ህዝብ ነው የተኮሱት? የደረሰ ጉዳት አለ? አንተ ባይን የተመለከትከው?
አዎ፣ በአይነት ተመለከትኩ። ስምንት ሰዎች ጥይት መጥቷል። የሞቱት እስከሆነ የለም፣ እግዚአብሔር ይመስገን። ግን ያው የቆሰሉት ይበዛሉ። ወደ ስምንት አሁንም እየተጨመሩ ነው፣ እየተፈላለጉ ነው ወደ ሆስፒታል።
በሌላ የአፍሪካ ዜና በሶማሊያ መዲና ሞጋዲሾ በትናንትናው ዕለት በደረሱ 2 የፈንጂ አደጋዎች 38 ሰዎች መገደላቸውን የሀገሪቱ መንግስት አስታውቋል። ጥቃቶቹ በፕሬዝዳንታዊ ቤተ መንግስትና በአንድ ሆቴል ላይ ያነጣጠረ ሲሆን ሌሎች 30 ሰዎች መቁሰላቸውንም ጨምረው ገልጸዋል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ የካቲት 17 2010 ዓመተ ምህረት ምሽት ፕሮግራም ነው። የግንቦት ሰባት የቀድሞ ዋና ጸሐፊ አቶ አንዳርጋቸው ጽጌ ህይወት በቃሊቲ ወህኒ
በተማን የማይገናኝ ከራሱ ጃማማ ላይ ከሚጠብቁ ፖሊሶች ጋር እንኳን ግንኙነት የላቸውም። በራቸው የሚከፈተው በደህንነት ነው፣ የሚዘጋውም በደህንነት ነው። ዳስ ያሉትም እሳቸውም ሆኑ ከእሳቸው ጋር የታሰሩት ምግባቸውን የማይቀበሉም፣ የሚቀበለው ደህንነት ነው። ደህንነቱ ካልመጣ እንኳን ምግብ ተቀብሎ አይሰጧቸውም።
በቅርቡ ከእስር የተፈቱት የመላ ኢትዮጵያ አንድነት ድርጅት የቀድሞ አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ናቸው የሰማችኋቸው። በዚህ ምሽት በስፋት ይዘናቸዋል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚተላለፍላችሁ ስርጭት ነው። ወደ መጀመሪያው የምሽቱ ቅንብራችን እናልፋለን። ሴት እስረኞች በኢትዮጵያ የኢህአደግ አስተዳደር ሰሞኑን ከለቀቃቸው እስረኞች መካከል የኦነግ አባልነሽ ተብላ ለስምንት ዓመታት የታሰረችና እንደገናም ተይዛ የሽብር ክስ የተመሠረተባት ጫልቱ ታከልና በአማራ ክልል የተለያዩ አካባቢዎች ዐመፅ በማነሳሳት በማስተባበርና በመምራት የተከሰሰችው ንግሥት ይርጋ ይገኙበታል። እነዚህ የቀድሞ እስረኞች በየነበሩበት ወህኒ የጭካኔና የመብቶች ረገጣ አድራጎቶች እንደተፈጸሙባቸው ይናገራሉ። ጽዮን ግርማ ፌስቡክ ላይቭ ላይ ጋብዛ ከእናንተው ተሳትፎ ጋር አነጋግራቸው ነበር።
ፌስቡክ አት ቪኦኤ አምሃሪክ ከተለያየ አካባቢ ለምትከታተሉን አድማጮቻችን፣ ተከታታዮቻችን እንደምናመሻችሁ፣ እንደምንዋላችሁ። ከጥቂት ቀናት በፊት ከእስር የተለቀቁ አራት ሴቶችን ምናልባት አሁን አየር ላይ ያሉት ሶስት ስለሆኑ አንዷ እንደገባችልን አራት በሚለው ይስተካከላል። ሴቶችን ለውይይት ጋብዤ ስቱዲዮ የምገኘው ጽዮን ግርማ ነኝ። ዝግጅታችንን በፌስቡክ ለምትከታተሉ ደግሞ በውይይቱ ተሳተፉ፣ አስተያየቶቻችሁን ስጡ፣ ጥያቄ ካላችሁም ጠይቁ፣ ጥያቄዎቻችሁን እዚህ እናነሳለን። የኢህአዴግ ስራ አስፈጻሚ እስረኞችን መፍታትን በተመለከተ ባስተላለፈው ውሳኔ መሰረት የተለያዩ እስረኞች ክሳቸው በማቋረጥ በይቅርታና በምህረት ከእስር እየተለቀቁ መሆኑ ይታወቃል። በዚህ ሂደት ከተፈቱት መካከል የምናነጋግራቸው እስረኞች እንደሚናገሩት ከነሱ ኋላ ያልተፈቱ በርካታ እስረኞች እንዳሉ ነው። እማዋይሽ አለሙ የሶስት ልጆች እናት ናት። የታሰረችው በኢትዮጵያ አቆጣጠር ሚያዝያ 16 2001 ነው። የመጀመሪያ እንግዳችን አድርገናት ነበር። አሁን የምትገኘው ጎንደር ነው። ስልኳን እየሞከርን ነው። እስካሁን ድረስ እንግዲህ ለ30 ደቂቃ ያህል እየሞከርን ነው። አግኝተናት እንደምትገኝ አረጋግጣልን ነበር። ስልኳ አልሰራም። ስለዚህ አሁን ባገኘናቸው ሴቶች ውይይታችንን እንጀምርና እንዳገኘናት ግን በመሀል ላይ እናስገባታለን። ሴና ሰለሞን ስለ ትግል በምታቀነቅናቸው የኦሮምኛ ዜማዎቿ ትታወቃለች። ሁከትና አመጽን የሚያነሳሱ ዜማዎች፣ ግጭቶችና ሙዚቃ ግጭቶችን የሚቀሰቅሱ ሙዚቃ በማዘጋጀት ከኦነግ ባንዲራና ወታደሮች ጋር በማቀናበር ወደ ውጪ በመላክ በዩቲዩብ ላይ እንዲጫን አድርገዋል በተባሉ ከተከሰሱና ከታሰሩ አምስት የኦሮሞ አርቲስቶች መካከል አንዷ ነች። እስር ቤት በነበረችበት ወቅት ከፍተኛ የሰብአዊ መብት ጥሰት እንደደረሰባት ተናግራለች። ሴና ሰለሞን እዚህ የፌስቡክ ገጻችን ላይ ለመወያየት ጋብዘናታል። ሴና ሰለሞን መስመር ላይ አለሽ? ሴና?
ሄሎ።
ሴና ሰለሞን ይሰማሻል?
ሄሎ።
ሴና እንሰማሻለን። ተሰሚናለሽ?
አዎ ይሰማኝ።
እሺ መስመር ላይ አለች። እንኳን ከእስር ተፈታሽ።
ሄሎ ሄሎ። አይሰማም?
እኛ እንሰማሻለን ሴና። አንቺ ትሰሚናለሽ? ሴና ሰለሞን። እሺ እንግዲህ ተመልሰን እንሞክራለን። ሴናን ንግስት ይርጋ በአማራ ክልል በተለያዩ አካባቢዎች አመጽ በማነሳሳት በማስተባበርና በመምራት ተጠርጥረው ከተከሰሱት መካከል አንዷ ነች። የተያዘችውም ከጎንደር ነው። እጇ ከተያዘበት ጊዜ ጀምሮ ለመናገር የሚከብድ የማሰቃየት ተግባር እንደተፈጸመባት ለችሎት ተናግራ ነበር። ከሷ በመታየት ላይ ያለ ተቋርጦ ነው የተለቀቀችው። ንግስት ይርጋ መስመር ላይ ያለሽ?
አለ።
እንኳን ከእስር ተፈታሽ፣ እንኳን በፌስቡክ ገጻችን ላይ ለመወያየት ወደዚህ መጣሽ።
እናንተን ሰላም ቀያችሁልኝ፣ እንኳን አገኘነሽ።
እሺ፣ ሌላዋ ጫልቱ ታከለ ነች። ጫልቱ ኦነግ ነሽ በሚል አንድ ሰው ስልክ መስመር ሲቋረጥ ይስማኛል፣ እንሞክራለን መልሰን። ኦነግ ነሽ በሚል ለስምንት አመታት ከታሰረች በኋላ ተፈታ ነበር። በድጋሚ ተይዛ በሽብር የተከሰሰች ናት። እሷም በእስር ላይ ያለች የመብት ጥሰት እንደተፈጸመባት ምንጮች ገልጸዋል፣ ይናገራሉ። አሁን ደግሞ ጫልቱ እዚህ ያለች በመስመር ላይ። ጫልቱ ታከለ አለሽ መስመር ላይ? እሺ። ሴና ሰለሞን ትመስለኛለች የወጣችሁ ከመስመር ላይ፣ መልሰን እናመጣታለን። በእናንተ እንጀምርና ውይይታችንን። በመጀመሪያ ሁላችሁም እንኳን ከእስር ተፈታችሁ ዛሬ ለውይይት የጋበዝናችሁ። አሁን ባለው የአገሪቱ የፖለቲካ እንቅስቃሴ ውስጥ የሴቶች ተሳትፎ ምን መልክ አለው? እንዴት ነው ተሳትፎ ታደርጉ የነበረው? በቀጥታ ፖለቲካ ውስጥ ተሳትፎ ነበራችሁ ወይ? ከመታሰራችሁ በፊት የነበረው ህይወታችሁ ምን ይመስላል? የሚሉትን ጥያቄዎች ይዘን እንድትመልሱልን ነውና በመጀመሪያ እስቲ ንግስትን እንኳን ደህና መጣሽ ብለን በሬዲዮ ፕሮግራማችንም ላይ ስለያዝናት አሁን ከጫልቱን ጀምርና፣ ጫልቱ ታከለ እስቲ ስለ ራስሽ አስተዋውቂን። ከመታሰርሽ በፊት የነበረሽ እንቅስቃሴ ምን ይመስል ነበረ?
ከመታሰሬ በፊት እንደ ማንኛውም የኦሮሞ ተወላጅ በኦሮሞ ህዝብ ላይ የሚደረገውን ግፍና ሰቆቃ እያየሁ ነው ያደግኩት። ብዙ ማውቃቸውን ሰዎች በዚህ ስርዓት አቅቻለሁ። ስለዚህ እኔም የዚህ ስርዓት ተቃዋሚ ነበርኩኝ ማለት ነው።
ሴናን እየሞከርን ስለሆነ ነበረ። ጫልቱ እናመሰግናለን። እስቲ ወደ ንግስት እንምጣ። ንግስት የነበረሽን እንቅስቃሴ ንገሪን። ምክንያቱም ንግስትን ያወቅናት ከታሰረች በኋላ ነው አድማጮችም ያወቁሽ ብዙዎቹ። እና ምንድን ነበር እንቅስቃሴሽ? የፖለቲካ ተሳትፎ ነበረሽ ከመታሰረሽ በፊት?
አመሰግናለሁ። ከመታሰሬ በፊት ከመጀመሪያው የፖለቲካ እንቅስቃሴ የፖለቲካ ፓርቲ አባልም አይደለሁም፣ እንቅስቃሴውም አልነበረኝም። ግን አጋጣሚ ሆኖ በእርግጥ አካባቢያችን ላይ አማራ ክልል ላይ የነበረውን ግፍና በደል በደንብ ጠንቅቄ አውቃለሁ። የገፈቱን ተካፋይ ነበርኩኝ። በብዙ ወገኖቻችን ላይ ብዙ ጉዳትና በደል ደርሶብናል። ግን እኔ ተሳታፊም አልነበርኩም። እንደ አጋጣሚ ግን ሐምሌ 5 2008 ከሰፈራችን አንድ አካባቢ ላይ በነበረው ግጭት 18 ደሳለኝ ውጤት ይባላል ልዩ ቦታው፣ እዛ ላይ በተፈጠረው ግጭት እኔም ቤቴ እዛ ጋር ስለነበረ የድረሱልን ጥሪዎችን ስናስተላልፍ ሁላ ከተማው ቶሎ ደርሰውልን የሚችሉትን ስላደረጉ እኔ ማብሬ በዛ ተሳታፊ ሆንኩኝ እና ወገናችን ነው ቤተሰባችን ነው። የእሳቸው ሁኔታ ነበር ወደዚህ ነገር ውስጥ ስሜታዊ አድርጎ ያገባኝ እንጂ ከዛ በፊት የምንም አይነት የፖለቲካ ተቃዋሚ ወይም አባል አንዱ።
ሁለታችሁንም በጣም እናመሰግናለን። እስካሁን ሴና አላገኘናትም፣ እንዳገኘናት እንመለሳለን። ጫልቱ ወደ አንቺ ልምጣና 8 አመት በእስር ቆይተሻል። ምን ይመስላል የእስር ህይወት? በዚህ ላይ ደግሞ እስር ላይ ሴት ሲኮንና የወንድ እስረኛ ሲኮን ልዩነት አለው ወይ? እስቲ ያንቺን ሁኔታ 8 አመት ረጅም ነው። 8 አመት ከ11 ወር ነው በጠቅላላ የታሰርሽውና ረጅም ነው ይሄ ጊዜ። እስቲ ንገሪን ስለ እስር ሁኔታሽ።
እኔ ከዛሬ ማለት 2000 ዓ.ም ላይ ስታሰር ያኔ መንግስት እንደፈለገ የሚፈነጭበት ጊዜ ነበር። እንደ አሁኑ ሶሻል ሚዲያዎች የሉም፣ መንግስት የሚያደርገውን ነገር የሚያጋልጥ ደፍሮ ማንም የለም እና እኔ እንደተያዝኩኝ ማዕከላዊ እስር ቤት 6 ቀን ካቆይን በኋላ የማይታወቅ እስር ቤት አይኔንና እጄን በካቴና አስረው ነበር የወሰዱኝ። ጨለማ ቤት ውስጥ ወደ 3 ወር አካባቢ አቆይተውኝ ነው ከዛ በኋላ ጀስቲስ ፎር ኦል የሚባል ፓስተር ዳንኤል የሚባለው ሰውዬ ቤተሰብ እዛ ከሶ ስለነበረ በሱ ሰው ምክንያት ነው ወደ ማዕከላዊ የመለሱት። ከዛም ከተመለስኩ በኋላ ቤተሰብ አላገኘም ነበር፣ ፍርድ ቤትም ቀርቤ አላውቅም። በ4 ወር ከምናምን ነው ፍርድ ቤት የቀረብኩትና ቤተሰብ ማግኘት የጀመርኩት። 5 ወር ማዕከላዊ ከቆየ በኋላ ደግሞ ወደ ቃሊቲ አመጡኝ ማለት ነው። ቃሊቲ ደግሞ ከመጣን በኋላ በጣም መጥፎ ጊዜ ነበረ። አንድ ኃላፊ ብቻ ግቢውን የምታሽከረክርበት ሰዓት ነበረ። ለሌላም መክሰስ አትችልም እና በሰዓቱ የኦነግ ታዋጊ መሪ ጃል ለገሰ ወጊ የሚባል ሞተ ተብሎ በቴሌቪዥን ተላልፎ እና በዛ ሰዓት ፕሮግራሙን ሁሉም ሰው እያየ ነበር። እኔም እንደ ማንኛውም ሰው ነው ያየሁት። ግን በጣም ነገር ይፈልጉ ስለነበረ አልሞተም ምናምን ብላለች ጫልቱ ቤቱን በሙሉ አስተባብራ ቴሌቪዥን ዘጋች ብለው ሁለት ወር ቤተሰብ እንዳልገናኝ ድጋሚ እዛ ተቀጣው ማለት ነው።
እንግዲህ እነዚህ በመጀመሪያ የእስር ጊዜሽ ከስምንት ዓመት በፊት የነበሩት ናቸው። እነዚህን በደሎች እስር ቤት ይደርሱብሽ የነበሩትን ለፍርድ ቤት አቤቱታ ታቀርቢ ነበረ?
ለፍርድ ቤት አቤቱታ ማቅረብ በሰዓቱ አልችልም ነበር። ለምን? ፍርድ ቤቱ በሰዓቱ የሚፈራው ነገር የለም። ሌላ ልጆች ተመተው ራሱ ፍርድ ቤት ተመታን ብለው ሲያቀርቡ ጠባያችሁን አሳምራችሁ አርፋችሁ ታሰሩ፣ አመክሮ እንዳትከለከሉ እና እዛው እንዳትቀሩ እያሉ ፍርድ ቤት ሲያስፈራሩ ነበር እና በጣም ከባድ ነበር። ምንም ሊያደርጉሽ ማንም በማይሰማበት ሰዓት ታፍነሽ ስለምትቀሪ ያኔ ስማርት መሆን ይጠይቅ ነበር ጊዜ በቃ ዝም ምን ያልኩት። ኢህአዴግ ግን ራሱ በተደጋጋሚ ሰዓት ጫልቱ አንቺ ምንም ነገር አላጠፋሽም፣ በቃ ተሳስተን ነው ሚስኢንፎርምድ ሆነን ስለሆነ እንፍታሽ፣ ግን ስንፈታሽ በቅድመ ሁኔታ ነው ይቅርታ ጠይቀሽ መውጣት አለብሽ ብሎ በተደጋጋሚ ማረሚያ ቤት መጥቶ ያናግሩኝ ነበር። እኔ ደግሞ በቃ ስላላጠፋሁ ይቅርታ አልጠይቅም አልኳቸው ማለት ነው።
እሺ እንግዲህ ጫልቱ ወደ አንቺ ተመልሰን እንመጣለን። ንግስት ይርጋ፣ አንቺ ደግሞ በቅርብ ነው ወደ እስር የገባሽው። በቅርብ ማለት እንግዲህ ከጫልቱ ጋር ስናስተያየው ማለት ነው። ጫልቱ ከስምንት ዓመትም በፊት እስር ቤት ስለነበረች እስቲ ያንቺን ሁኔታ ንገሪን። ምን ይመስል ነበረ? አንቺ እስር ቤት ሆነሽ ለፍርድ ቤት አቤቱታዎች ታቀርቢ ነበር። ጠበቃሽንም አቶ ሄኖክን አነጋግረን ሰርተናል አሜሪካ ድምጽ ላይ። የኢትዮጵያ መንግስት ደግሞ በእስር ቤቶች ውስጥ የሰብአዊ መብት ጥሰቱ እንደሚነገረው እንዳልሆነ በተደጋጋሚ ይገልጻልና አሁን አንቺን አግኝተሻል መስመር ላይ በቀጥታ ስትጠቀሽ የነበርሽው ባለቤቷ አለሽና እስቲ ንገሪን ምን ይመስላል የነበረው የእስር ሁኔታሽ?
የእስር ቤት ቆይታው በጣም ከባድ የሚባል ጊዜ ነበረ። እኔ በህገ መንግስቱ እንደማውቀው እስረኛ እንደ ማንኛውም ታሳሪ ማንኛውም መብቶች በእስር ቤት ውስጥ የሚፈቀዱ መብቶች ለማንኛውም እንደሚያገለግሉና ለማንኛውም ተጠቃሚ እንደሚያደርጉ ነው የማውቀው ህገ መንግስቱ ላይ ብዬ የማስበው። ህገ መንግስቱና ተግባር ላይ ያለው ነገር ምንም የማይገናኝ ሁኔታ ነው ያየሁት። ማዕከላዊ በነበርኩበት ሰዓትም እንዴት ተይዤ ከጎንደር ማዕከላዊ እንደገባሁ አላቅም ነበረ፣ ራሴንም አላቅም ነበረ። ያንን መጥፎ ጊዜ አሳልፈን ወደ ቃሊቲ ስንሄድ አሪፍ ነው ቃሊቲ ይሻላል የሚሉ ታሳሪዎቹ የሚሉ ሰዎችም እዛ ቤት የሚጠይቁና የሚነግሩን ነበር። ግን ቃሊቲም ምንም ከማዕከላዊ የማይሻል ቢያንስ ምርመራ ቢሮ አሁን ልንሄድ ነው ብለን የማናስብበትና የማንጨናነቅበት ጊዜ ነበረ ነው እንጂ ወይም ደግሞ ሲነጋም ምርመራ እንሄድም ሌትም ሲመሽም ምርመራ እንሄድም የሚለው ቃሊቲ ከማዕከላዊ የተሻለ የሚያስብለው ይሄ ብቻ ነው እንጂ ምንም አይነት ሰብአዊ መብት የሚባል ነገር እዛ ጋር የለም። እንደ ማንኛውም ታሳሪዎች አንታይም። ከኛ ጋር የተቀመጠ ሰው ሁሉ ተነሱ፣ ከነሱ ጋር እንዴት ተቀመጣቸው፣ አሞክሮ እንቀማቸዋለን እየተባሉ እያስፈራሩ ሰው እንዳይቀርብን ምግብ ለሰጠን ሰው ምግብ ቤተሰብ ያመጣላቸው ምግብ ነው የሚሰጡን። የመንግስት ምግብ አይደለም፣ የራሳቸው የግል የቤተሰብ ምግብ ነው። ያንን ምግብ በሰጡን ሰዓት ግን እናንተ ለሽብርተኞች ምግብ አብልታችኋል ተብለው ቤተሰብ የተከለከሉ ታሳሪዎች ነበሩ። እነሱን ላለማሳቀቅ ብቻችን አግለን የቆየንበት ጊዜም ነበረ። አስፈላጊ የሚባለውን ማቴሪያሎች እንኳን ከውስጥ በማረሚያ ቤት ሆነሽ የምትፈልጊያቸውን የሴት ማቴሪያሎች አሉ፣ እነሱ ከውጭ እንዳይመጡ እንከለከል ነበር። ከውጭ ወደ ውስጥ ማስገባት አይቻልም። ሱቅ ላይ ሂደሽ እንደፈለሽ መግዛት አይቻልም። ሰው ልከሽ መግዛት አትችይም። ማንኛውም ታሳሪ ልከሽ እንኳን ሱቁ ማስገባት፣ እሱን ደግሞ እናንተ የሽብር ተላላኪዎች ተብለው ይቀጣሉ። የሽብር ተላላኪ ተብለው ያው ብዙ ሰዎች ስም ይወጣላት ሰዎች አሉ። አይቻልም፣ መላላክ አይቻልም፣ ሂዶ መግዛት አይቻልም፣ ማንኛውም ነገር ማድረግ አይቻልም። ለምሳሌ ጸጉራችን እንኳን ጸጉራችን ጸጉር ቤት የሚባል ነገር እዛው አለ። ታራሚ ለታራሚ የሚሰራበት እዛ ቦታ ላይ ሂደን እንደሚሰራ አይፈቀድልንም። ጸጉራችን መሰራት ስላልቻለ ጸጉራችን ታጥበን ፍሪዝ በምናደርግበት ሰዓት እሱ ጸጉርሽ ምንን እያስተማርሽ ነው ብለን ጸጉራችን ፍሪዝ እንዳናደርግ እንከለከል ነበረ። ጸጉራችን እሺ ፍሪዝ ማድረግም ውሃ መታጠብ መነከርም ሲሰለችን መላጨት እንኳን እንፈልጋለን ብለን በተላጩ ሰዎች ከኛ ቀድሞ በተላጩ ሰዎች ቅጣት ደርሶባቸዋል። እኛም እንዳንቀጣ ማስጠንቀቂያ ተሰጥቶን ቢሮ ተወስደን ተመክረናል። ቤተሰቦቻችን መጥተው በምናወራበት ሰዓት ቢያንስ ከአራትና ከአምስት ያላነሰ ፖሊስ ያጅበናል። ያወራናትን ማንኛውም ነገር ማንኛውም ያወራናትን ወሬ ወስደው ቢሮ ላይ በማስተላለፍ ቢሮ ተጠርተን እንደገና ሌላ ቅጣት ይሰጠናል። እንዲህ ብለሽ ወሬ አውርተሻልኝ አንቺ ማነሽና እንዲህ ብለሽ የምታወርተ ብዬ እኔም እስከ ኃላፊዎች ድረስ ተከስሼ ነበረ።
ንግስት እንግዲህ እስቲ ከእናንተ ጋር ውይይት ምናደርግበት ሰዓት ስለሆነ እንመለሳለን። በፌስቡክ የምትከታተሉን እስቲ ለንግስትም ለጫልቱም ጥያቄ ካላችሁ በቀጥታ እነሱን የሚመለከት ጥያቄ ካላችሁ ጥያቄዎቻችሁን ሰንዝሩልን። አሁን ሴና ሰለሞንን ተገኝታለች ይያሉኝ ነው። አሁን ተገኝታለች ብለው ነበር በጣም ይቅርታ፣ አሁን ደግሞ ወጥቷል ስልኩ ይያሉ ነው። ወለጋ ነው የምትገኘው። ቀድም አግኝቼ ባነጋገርኳት ጊዜ የመብራት መቆራረጥና የኢንተርኔት ችግር ስላለ ደጋግማችሁ ሞክሩልኝ ብላለች። እየሞከርንላት ነው፣ እንደመጣች መልሰና መጣታለን። ጫልቱ መጀመሪያ ከስምንት አመት በፊት ስለነበረው ቆይታሽ ነው የነገርሽን። እስቲ 11 ወር የታሰርሽበትና በድጋሚ ወደ እስር ቤት የመጣሽበትን ምክንያት ንገሪን።
እስር ቤት ውስጥ ሆኜ ትምህርት ተምሬ ነበር። በርቀት ቤተሰብ ከፍሎልኝ በሶሲዮሎጂ ተመርቄ ነበር። ስራ ግን ሳፈላልግ እንኳን ስራ ሊቀጥረኝ ሰው ከኔ ጋር መቆም ራሱ ይፈራል ማለት ነው። ገና ለገና በቃ ሽብርተኛ ተብዬ ስለነበረ እነሱንም እንዳላሰረች ሰው ይርቀኝ ነበር። ስለዚህ ሀገር ውስጥ አማራጭ ስላጣው ሱዳን ኤንጂኦ ሜቢ ሊኖር ይችላል በሚል ወደ ሱዳን ልሄድ ስል እነሱ ግን ቀድሞ ነገር ይቅርታ ያልጠየቅኩት ተመልሼ እዛው ልሄድ እንደሆነ ነገር አስመስለው ይቅርታ እንዲህ ስላልኳቸው ከተፈታሁበት ቀን ጀምሮ ይከታተሉኝ ነበር። ወደ ሱዳን ስሄድ ኬላ ላይ አስወርደው ያዙ እና ድጋሜ እንዴት ነው መቀመጥ ነው ብዬ መሄድ ህጋዊ ፓስፖርትና ቪዛ እስካለኝ ድረስ ሰላማዊ ሰው እስከሆንኩ ድረስ ለምንድን ነው የሚያዘው ብዬ ስጠይቅ አሁን ያለው ዱላና ድሮ የነበረው ዱላ ይለያያል። ያኔ ተጥሎ ነበር የሚያሳድሩኝ ብቻዬን ጨለማ ቤት ውስጥ ከሶስት ወር በላይ ነበር እጄ በካቴና ታስሮ የቆየሁት። 9 ሰው 7 ሰው 6 ሰው እየሆኑ ነበረ የሚመቱኝ ራሴን እስከምስት ድረስ። አሁን ግን ሶስት ሰው ብቻ ነው የመረመረኝ። ሶስቱም ሲመረምሩኝ በቃ ጣልቱ ስለ አንቺ አናውቅም ፈጥራችሁ መርምሯት እየተባለም ስለሆነ ነው ብለው አሁን በጥፍ እየተማቱ ነበር የሚመረምሩኝ የነበረው ማለት ነው። ስለዚህ እኔ ግን አሁንም ሳናውን ጥፍሲሆን ሁሉን ነገር ችዬ ኤርትራ ነው የምሄደው ብለሽ ቃል ስጪ ብለው ስለ ቢያስገድዱኝ እንዲህ ብዬ ሱዳን ነው የምሄደው በቃ ብዬ ቃል ሰጠው። ብር ደግሞ ቤተሰብ የሰጠኝ ብር ነበረ። ኤግዚቢት አስገቢ ሲልኝ በወንጀል ያላገኘሁትን ብር ደግሞ ኤግዚቢት አላስገባም ብዬ አሁንም ጥፍሳቸውን ተቋቁሚ ፍርድ ቤት ተከሰስኩ። ፍርድ ቤት ግን ስሄድ ተከላከይ ብሎ ዳኛው ሲነግረኝ ምን ብዬ ሊከላከል ሱዳን ነው የሄደው ኤርትራ ነው በሚል ምንም አይነት ማስረጃ አላቀረባችሁብኝም እንደዚህ ብለሽ አልሰጠሽም እንዴ ጻት ብሎ እንደ አዲስ እኔን ያጣራል ማለት ነው ሳያነቦ ኬዝ። ከዛ እኔ ደግሞ በቃ ከኢህአዴግ ፍርድ ቤት ክፍ አልጠብቅም ጠብቄም አልመጣውም ልጠብቅም አልችልም ስል የኢህአዴግ አባላት ብለሽ ስማችንን አጠፋሽን ብሎ ፍርድ ቤቱ 500 ብር ቀጣይ ማለት ነው። አሁን ባለው አያያዝ ደግሞ እኔ የቆየሁት ፍርደኛ ክልል ነው 8 ዓመት ከ45 ቀን ስቆይ፣ አሁን ዞን 5 የሚባል የቀጠሮ ክልል ማቆያ ነው የቆየሁት። አሁን ስቆይ ነገሩ በጣም ከባድ ነው የሆነብኝ። ጸጉሬን ለመሰራት አጃቢ ያስፈልገኛል። ቤተሰብ ሲማወራ ድሮም ነበረ፣ አሁን ግን ሞር በቃ በጣም ስትሪክት ሆነ። ኦሮምኛ ተናጋሪ ስለሆንኩ ኦሮሞ ፖሊስ አቆሙልኛል። በተመሳሳይ አማርኛ ለሚናገሩ አማራ ፖሊስ፣ ትግርኛ ለምትናገር ትግሬ ፖሊስ አድርገው ምንም ፕራይቬት በሌለበት ቤተሰቦቻችንን ማዋራት እስከማንችል ድረስ በጣም ያጨናንቁን ነበር። በጣም ከባድ ነው። የማረሚያ ቤት አመራሮች በጠቅላላ የድሮ ታጋዮች የነበሩ ናቸው። ለአይናቸው እኛን አይወዱንም። ብናጠፋም ባናጠፋም ሁሌ በጥፋተኛ አይን ነው የሚያዩን እና እድሜያቸው ያለፈ ጡረታ መውጣት የሚገባቸው ግን በሰሩት ፌቨር ምክንያት እስከዛሬ እዛ ቁጭ ብለው ሰው የሚያቃጥሉ ናቸው። እኛን ብቻ ሳይሆን በደረቅ ወንጀል የገቡትን ሰዎች እንደዛው ማለት ነው። ምንም መረዳት በውስጣቸው የሌለ
ጫልቱ፣ እናመሰግናለን። የእስር ቤት የሰብአዊ መብት ጥሰት አያያዙን በተመለከተ ስትጠቅሺ ለሶስት ወር ወደ ታች ታስሬ ለሶስት ወር ቆይቼ ነበር ብለሻል። እስቲ አስረጅን። ለሶስት ወር አንድ ቦታ ላይ ቆይተሽ ነው ወይስ እየወጣሽ እየገባሽ ማለትሽ ነው?
ይህን ራሳቸውም ያውቁታል። የማዕከላዊ መርማሪዎች ራሳቸው እነሱም ያውቁታል። አሁን ቢሰሙን እውነት እንደማውራ ይገባቸው ነበር። በዛ ሰዓት ስታፈር በውስጤ መጥፎ ነገር እንዳለ አውቃለሁ። እውነት ደግሞ የኦሮሞ ሕዝብ እውነት እንዳለው አውቃለሁ። መንግስት የሚያደርገውን ነገር ደግሞ እቃወማለሁ። ላይክ በውስጤ ነው እንጂ ምንም አይነት ኮንትሪቢሽን እና ኮንታክት ከእውነት ጋር አልነበረኝም። ግን በዛ ሰዓት ገና ለገና እኔ አላውቅም ብዬ በጣም በምመታ እና በምክድ ሰዓት አላውቅም በምልበት ሰዓት እነሱ ደግሞ የሆነ ነገር ኖሮ እየካርኩ ነው የመሰላቸው። ሁለት ቦታ ቦምብ ፈንድተው ነበር። በቃ በግድ እኔ እንደ ነበር የሚሉኝ የነበረው ማለት ነው። ከዛ በኋላ 6 ቀን ግንቦት 2 ገብቼ በ8 ቀይን በሙሉ ይዘሽ ውጪ ሲሉ ከሴቶች ጋር ሊቀላቅሉኝ የመሰለኝ ብቻዬን ስለነበርኩ ማለት ነው። ከዛ ቀይ ምጭ ካስቀምጥኩ በኋላ ማታ መጥቶ እጄ ላይ ካቴን አደረገብኝ ማለት ነው አንዱ። ከዛ አይኔን በሻሻሰሩ በመኪና አሳሳ ሙልኢሳ የሚባል ከኔ ጋር የተከሰሰ ልጅ ነበረ። ከሱ ጋር በመኪና ወሰዱን ማለት ነው። የት እንደሆነ ራሱ አላውቅም። ለምን አይኔ ታስሮ ስለነበር እዛ ስፍራ ላይ ከ3 ወር በላይ ነው የቆየሁት። መጀመሪያ ልጆቹ ባትሪ ይዘው ነበር ክፍል ውስጥ የሚገቡት። ሽንት ቤት ወስደናል። አይናችንን እስከ ሽንት ቤት አስሮ ሽንት ቤት ይሰጡናል። በሂደት ግን ቤት ውስጥ አያስሩኝም ነበር፣ አይኔን አያስሩኝም ነበር። ቤት ውስጥ ቤቱ አራት መኝታ ቤት ሻወርና ሽንት ቤት ሁለት ያለው ፊት ለፊት ላይ ደግሞ ሳሎን ያለው ቤት ነበረ ማለት ነው። መኖሪያ ቤት ይሄ አሰራሩ የኪራይ ቤቶች የሚመስል እንደዛ አይነት ቤት ውስጥ ነው ከሶስት ወር በላይ ቆየ እና ቀንና ሌሊት መጥቶ ሲመረምሩኝ ደግሞ አይኔ ታስሮ ከቤቱ እንደዚህ ነገር እሄዳለሁ ወዴት ማለት ሰርቪስ ይመስለኛል እንደዚህ ስረዳው የሚመረምርበት ክፍል ማለት ነው። ብጮይ ምንድቲ ማንም በማይሰማሽ ስለዚህ አባቴ ነኝም እናቴ በሰዓቱ በጣም ተጨናንቃ አጥተውኝ ስለነበረ ቤተሰቡ በሙሉ በቃ ጃልቱ የምትባል እዚህ ያልገባችም አናውቅም ብለው ምግብ ራሱ ስለማይቀበሏችሁ ብዙ ቦታ ለመክተት ሞክራ መጨረሻ ላይ እንደነገርኩሽ እሱ መጥቶ እንትን ስላላቸው ነው መልሰው ከዛ ቦታ ከሶስት ወር በኋላ ያመጡኝ ማለት ነው። እና በጣም ተጎድቼ ተቀየረኝ ነበር።
እሺ ጫልቱ እናመሰግናለን። የፌስቡክ አስተያየቶች አሉ እና ጥያቄዎች አሉ፣ እነሱን ይዘን እንመለሳለን። ከዛ በፊት ግን ንግስት፣ በአንቺ በኩል በእስር ቤት አያያዝ እና በሰብአዊ መብት የምታነሻቸው ጉዳዮች ካሉ ለፍርድ ቤት የቀረቡም በጠበቃሽም አማካኝነት ለፍርድ ቤት የቀረቡም በአንቺ በኩል አለ የምትያቸው ያላነሳሻቸው ካሉ እድሉን እንስጥሽና ወደ ፌስቡክ ጥያቄዎች እንመጣለን።
እንደሚታወቀው እኔ ፍርድ ቤት ላይ በጣም እናገር ነበረ። ሰሚ የለንም እንጂ እኔ እናገራለሁ። በጠበቃዬ በኩልም የተለያዩ አቤቱታዎች ተጽፈው ይገቡ ነበረ። ግን ለእነዚህ አቤቱታዎች ምንም አይነት መልስ አልነበረም። በቤተሰብ ጥየቃ በኩል ቤተሰቦቼ ከጎንደር ተይዤ አዲስ አበባ መጥቼ እንደመታሰሬ መጠን በጣም ብዙ ቤተሰብ ይንከራተት ነበረ። ምንም አይነት ቤተሰብ ማግኘት አልችልም ነበረ። ቤተሰብ ማገኘው እዚህ አዲስ አበባ ውስጥ ያሉ ቤተሰቦችን በቅርብ ሊያገኙ የሚችሉ የቅርብ ተጠሪ ብዬ ያስመዘግብኳቸን ቤተሰብ በማስመዝገብ ስለሆነ የምንጠየቀው። ማስመዝገብ የሚቻለው ደግሞ በጣም ውስን ሰው ነው እንጂ ማስመዝገብ አይቻልም ነበር ፎርሙ ላይ። እነዛ ሰዎች ደግሞ ያው እኔ እንደምፈልገው ማግኘት የምችለው እዚህ አዲስ አበባ ያሉትን ስለሆነ አዲስ አበባ ያሉ ዘመዶችን ነበር ያስመዘገብኳቸው። በሰዓቱ እናት አባቶች እህት ወንድሞች ጎንደር እንደመሆናቸው መጠን ግን እነሱን አላስመዘገብኳቸውም በየጊዜው ስለማይመጡ ግ መዘገቡ ነበር። ከዛ በኋላ ግን ወንድሞቼ ሲመጡ እና እናቴም አክስቶቼም አጎቶቼም አባቴም በመጣበት ሰዓት እነሱን ማግኘት አልችልም ነበረ። እህቴም አሜሪካ ነበረች። አሜሪካ ለ15 ቀን ፈቃድ ወስዳ እኔን ለማየትና ለእኔ ጠበቃ ለማቆም ኢትዮጵያ መጣ ነበረች። ከአሜሪካ የመጣችውን ከጎንደር የመጡት ወንድሞቼም አባቴም አክስቴም አጎቶችም ማግኘት አልችልም ነበረ ያልተመዘገባችሁ በመሆናችሁ ተብሎ ይሄን ለፍርድ ቤት አቅርቤ ነበረ። ፍርድ ቤቱ ይሄንን በአቤቱታ መልክ ጽፋችሁ አስገቡ ተብሎ ጽፈን አስገብተን ለሁለት ቀጠሮ ያክል ለችሎት ቀርቦ ተከራክሬበት ማንኛውም ቤተሰብ ማንኛውም ወዳጅ ዘመድ እንዲጠይቀኝ ፍርድ ቤቱ ትእዛዝ ሰጠበት። ያኔ ፍርድ ቤት ትእዛዝ ወረቀት ለማረሚያ ቤቱ ደርሶት ነበረ። ግን ፍርድ ቤት ምን አገባውና ይሄ የራሳችን የአሰራር ስልት ነው። ስለዚህ ፍርድ ቤት ምን አገባው? ፍርድ ቤት ነው የሚያዘን? እሱ ማን ነው? እንዲያውም ጭራሽ ማን ነው ዳኛውንም ማወቅ ፈልጋለሁ እስከ ማለት ደረጃ ኃላፊዋ ዞን ኦፊሰሯ እንዲህ እስከ ማለት ደረጃ ደርሰ ነበረ። ጭራሽ ማረሚያ ቤት ከሰሰች ተብዬ በሰዓቱ በጣም ታምሜ ነበረ። ሕክምና ተከልክዬ 3 ወር ካለ ምንም አይነት መድኃኒት በህመም የተቀየሁበት ጊዜ ነበረ። ከዛ በኋላ ያው ክረምትም ስለነበረ ለፍርድ ቤት አቤቱታ ማቅረብ አልቻልኩም ነበረ። ክረምቶች አልቀው ጥቅምት ላይ ነበረ፣ ጥቅምት 21 ነበር ፍርድ ቤት የቀረብኩት። ፍርድ ቤት በቀረብኩበት ሰዓት ያንን አቤቱታ ስላስገባሁኝ እና ፍርድ ቤቱ ትእዛዝ ስለሰጠ ፍርድ ቤት ያዘዘው ትእዛዝም አልተፈጸመልኝም፣ የበለጠ ሌላ ተጽዕኖ ደግሞ ደርሶብኛል። ታምሜ አልታከምኩም ብዬ ሌላ አቤቱታ ሳስገባ አሁንም ተፈሽ አስገቢ ተብዬ እስኪ ያስገባው መጠው እንዲያናግሩና የማረሚያ ቤት ይመለከታቸዋል የተባሉ በኃላፊዎች እንዲመጡ ፍርድ ቤት ትእዛዝ ጻፈ። መጠውም ቤተሰቦችን እንዳገኝ ትእዛዝ ተሰጥቶልኝ ቢያንስ በክፍለ ሀገር መታወቂያ እንኳን እንድታስገቡላቸው ተብሎ ከአሜሪካ የመጣችውን ሳላገኛት እንደሄደች ያው ቀደም ብዬ ነግረሻለሁ ሳትቀጥርልኝ ሄደች። እዚህ ያው ግን ቅድሚያ እዚህ ያሉት ቤተሰቦች አቁመውልኝ ስለነበረ ጠበቃዎች እየተከታተሉልኝ ነበረ፣ የምፈልገውን ነገር እያደረጉልኝ ነበረ። ቢሆንም ግን እህቴን ማግኘት ሳልችል እህቴን አይኗን ሳላያት ረዥም ጊዜ ተለየችኝ። እህቴ ሳላያት ተመልሳለች። ወንድሜ አንድ እግሩን የሚያመው ወንድም አለኝ። በእግሩ አካል ጉዳተኛ ብላችሁ አስገቡልኝ ብያቸው እንኳን መቼም የማረፈው እነሱን ሂጄ መለመን እንኳን ማልወድ እነሱ ጋር መማፀን መለመን አልወድም። ቢሆንም ግን ያችን ቀን እንትን ማለት ስላልቻልኩኝ በዛ ፊት ማለት ስለማልፈልግ ወንድሜ አካል ጉዳተኛ ነው እሱ እንደዛ ደክሞ የመጣውን ወንድሜ ሳላገኘው እንዳይሄድ
ራሴን ዝቅ አድርጌ እነሱን ሰላም እየተማጽኛቸው እንዲያስገብልኝ በለመንኳቸው ሰዓት እሺ ብለው ልክ እኔን ማስና ማናደድ ስለሚፈልጉ እሺ ይምጣ ንገሪ ለቤተሰቦች እሺ ይምጣ ብሎ ወንድሜ አዲስ አበባ መጥቷል። ከጎንደር ነው የመጣ። ከመጣ በኋላ ግን ሰዓት ደርሶ ሌሎ ካላገኘ በመሄዴ በጣም ከፍተኛ ስሜት
እናመሰግናለን። በጣም በርካታ ጥያቄዎች ይታዩኛል። የፌስቡክ የማህበራዊ ገጻችን ፕሮዲውሰር አበባዮ ገበያው እየተከታተለች ጥያቄዎቹን አቀናብራ አስከትልክልኝ ድረስ እንደው ካየኋቸው ጥያቄዎች በመነሳት አንዳንዶቹ የውሸት ነው የምትናገሩት የሚል በጣም አንዳንድ ጥያቄዎች አይቻለሁ። እንደዚሁም ቅድም ጠቀስ አድርጌ ነበር የኢትዮጵያ መንግስትም እንደዚህ ያሉ ማሰቃየት ተግባሮች በእስር ቤቶች አይፈጸሙም ብለዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም የማዕከላዊ መዘጋትን ሲናገሩ በደርግ ጊዜ የማሰቃየት ተግባር ይፈጸምበት የነበረ ነው ያሉትና በተለያየ ጊዜ ደግሞ የሰብአዊ መብት ሪፖርት የሚያወጣው የኢትዮጵያ የሰብአዊ መብት ኮሚሽንም ዶክተር አዲሱ ገብረ እግዚአብሔር በአንድ ወቅት ስለ ሰብአዊ መብት አያያዝ ተጠይቀው የሰጡት አስተያየት አለ። እነዚህን አካታችሁ የሚቀበሉ እንዳሉ ሁሉ የማይቀበሉ ሰዎች አሉ፣ እነት አይደለም የሚሉ አሉና የዶክተር አዲሱን አስተያየት እንስማና ተመልሰን ለእንደዚህ እንደው እነት ስለመሆኑ የሚደርስባችሁ ነገር ማሳያ ወይም ማረጋገጫ ወይም እስር ቤት ስላሉ ሁኔታዎች የምትሉት ነገር ይኖራል ወይ ብለን ተመልሰን እንመጣለን። እስቲ እንስማ ዶክተር አዲሱን።
የምናቀርበው ሪፖርት ግን እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርም። ወይ ደግሞ የሰብአዊ መብት ጥሰት አለ ብለው አንዱ ድርጅት ስለተናገረ ስላወጃ ይሆናል። ያ ጥሰት መኖሩንና ለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ የሰብአዊ መብት ተከራካሪ ነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም የምርመራ ሪፖርት በተፈጥሮው እውነታን ይፈልጋል።
ሄናን አሁንም እየሞከርናት ነበር ገብታለች ብለውን አሁን እንደገና ተመልሶ ስልኩ ወጥቷል። ስለዚህ ከእናንተ ጋር እንቀጥላለን። ንግስትና ጫልቱ መስመር ላይ አላችሁ?
አለነው።
ጫልቱ ወደ አንቺ ልምጣና ሰምተሻል ሪፖርቶቹን በተመለከተ የኢትዮጵያ መንግስት የሚለውንም እነዚህ የሰብአዊ መብት ጥሰቶች በእስር ቤት ውስጥ የሚፈጸሙ የማሰቃያት ተግባራት እውነት ለመሆናቸው ምን ማረጋገጫ ይኖራል? አንቺ ደርሶብናል ይያልሽን ነው ባንደበትሽ እንደው ለዚህ ምን ምላሽ አለሽ?
እኔ ምን መሰልሽ የምመልሰው እውነት ነው የምናወራ ያለ ነው ማለት ነው። ስለዋሽን ምንም የምናገኘው ነገር የለም። ያልሆነ ነገር ደግሞ ሆነ ብለን አንልም። ለምሳሌ እኔ አሁን ከጥፍት የዘለለ ነገር አልደረሰብኝም በአሁኑ ብዬሻለሁ። የድሮውን ደግሞ እውነት ስለሆነ ነው የማወራ ያለሁት። አሁን በዚህ የተነሳ አንድ ነገር ልጥቀስልሽ። ማዕከላዊ ያለው የጸረ ሙስና ኦፕሬሽን ብለው ብዙ ሰዎች አስገብተው ነበር። ሰዎቹ ምን እንዳሉ ታውቂያለሽ? ኢትዮጵያ ውስጥ ነው ወይ ያለ ነው እኛ ከስር ነው የምንሆነው። ሴት የሴቶች ክፍል ከስር ነው፣ ከላይ ፎቅ ላይ ነው ምርመራ ክፍሉ። እና እግዚአብሔር በሚያውቀው ጣራው ተደርምቶ ወደ ውስጥ የሚገባ ነው የሚመስል ሰው ሲደበድቡ። እና ማታ 3 ሰዓት ደግሞ የታመመ ሰው ነበረ በአጋጣሚ። ለታመመ ሰው ሲከሰት ሁላችንም ወጥተን በመስኮት ያየንበት ሁኔታ ራሱ ሰዎቹም ያዩበት ሁኔታ አለ። እነሱ ፖለቲከኞች አይደሉም፣ ነጻ ሰዎች ናቸው። ግን ያዩት ነገር እነሱ በታሪክ አንድ ቀን ሊያወሩት ይችሉ ይሆናል በሙስና የገቡ ሰዎች ሀገራችን ነው ወይ ይሄ ኢትዮጵያ ውስጥ ነው ወይ እንደዚህ አይነት ነገር የሚካሄደው? አናምንም ነበር ስንሰማ፣ ውሸት ነው የሚል ነበር፣ የስም ማጥፋት ዘመቻ ነው የሚል ነበረ ነው ያሉት። በተመሳሳይ ቃሊቲ ደግሞ ስመጣ ለምሳሌ ኢንጂነር መስፍን አበበ ፈቀደ አዲሳ የሚባሉ ልጆች እንደ ህጉ ስሌት አንድ ጥፋት ያጠፋ ሰው አላጠፉም እንጂ ቢያጠፉ ራሱ ከ4 ወር በላይ ማግለያ ቤት መቆየት የለበትም ማንም ሰው። እነሱ ግን እስቲ ከ10 አመት በላይ መስፍን ፈቀደ ከ6-7 አመት በላይ ጨለማ ቤት ውስጥ ነው ያሉት። እነዚህ የፖለቲካ እስረኞች ስለሆኑ አይደለም። ሌላም በአዲስ አበባ ከተማ የሚታወቅ የነበረ ዳዊት ጅባ የሚባል ልጅ አለ። ከዛሬ በካቴና ታስሮ ጨለማ ቤት ውስጥ ነው ያለው። ይሄንን መካድ አይችሉም። ይሄንን ደግሞ ውሸት ነው የሚል ሰው እራሱ በአካል ሄዶ ቃሊቲ ማረሚያ ቤት ላይ ይችላል። እኔ በተፈጥሮ ስለ እውነት መሞት እፈልጋለሁ። በቃ እውነትን ነው የማወራው። ውሸት ለምን ዋሻለሁ? እግዚአብሔርም ነገ እኔንም በታሪክ ያስጠይቀኛል። ውሸት አልዋሽም፣ የማንንም ማጥፋት አልፈልግም። ግን ሪያሊቲ ስለሆነ ነው የምነግርሽ። ራሳቸው እንዲህ ውሸት ነው የሚሉ ሰዎች በአካል ሄዶ ማየት ይችላሉ። የእውነት ከፈለጉ በቀላል ነገር ማዕከላዊ ገብቶ አንድ ቀን አድረው ጣራ ላይ የሚሆነውን ነገር አይቶ መውጣት ይችላሉ። ቃሊቲን ብዙ ወንድሞቻችን ሁለት እግር የሌለት በክራንች የሚሉት አሁን የፖለቲካ እስረኞች ይፈቱ ሲባል ቅድሚያ ተሰጥቶት እንደመፈታት እስካሁን እየተሰቃየ ያለበት ሁኔታ አለ። ብዙ በሽተኞች ብዙ የአይምሮ በሽተኞች መታሰር የሌለባቸው ቃሊቲ እስር ቤት ውስጥ የሚሰቃዩ ብዙ ወንድምና እህቶች አሉ። ይሄ እውነት ስለሆነ ነው የምነግርሽ። የኢህአዴግን ስም አጥፍቼ እኔ ምንም ነገር እኮ አላገኘም። እውነት ስለሆነ ስለደረሰብኝ ነው ማለት ነው።
የዛሬው ቅንብር አላለቀም። ከቆምበት እንመለሳለን። ከሰሞኑ ክቡራትና ክቡራን አድማጮች፣ እንግዲህ የቀሩትንም ተሳታፊዎች በሌላ ዝግጅት እንደዚሁ ይዘናቸው ለመመለስ ጥረት እናደርጋለን። ጽዮን ግርማን እንደዚሁም ተሳታፊዎቹን ጫልቱ ታክልና ንግሥት ይርጋን በአድማጮች በተሳታፊዎች ስም አመሰግናለሁ። እናንተንም ለተሳትፏችሁ ከልብ አመሰግናለሁ። ክቡራትና ክቡራን አድማጮች በዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን አብራችሁን ቆዩ። አሁን አንድ ሙዚቃ ልጋብዛችሁ። የሴና ሶሎሞንን ጣዕመ ዜማ እነሆ፣ እኛቲን ኢማና ያዘምርቱ በሪ እኛቲን ኢማና dam satina gahi chalne ko sana kawaline gale chalna jolma unne sire butte jadavni ko kuma ለሲም ቢሮዋ ለወፊቱ የተንቆረቆረ ጣዕመ ዜማ ነው የሰማችሁት። አደራሽን አትቢ በሴና ሶሎሞን ነው ሂኛቲን ኢማና። ሴናን ላመስግንና ወደ ተከታዩ ዝግጅት ልሸጋገር። የጥቁሮች ታሪክ ወር አንዳንድ ስሞችን ጠቀስ ጠቀስ ላድርግላችሁ እና እነማን እንደሆኑ ከምን ጋር እንደሚያያዙ እነዚህ ስሞች ለእናንተ ትቼ እወጣለሁ። ፍሬድሪክ ዳግላስ፣ አብርሃም ሊንከን፣ ሄሪየት ታብማን፣ ጀፈርሰን ዴቪስ፣ ማርቲን ሉተር ኪንግ ጁኒየር፣ ሮዛ ፓርክስ፣ አንድሩ ጃክሰን፣ ማልኮም ኤክስ፣ ሚሼል ኦባማ፣ ሙሐመድ አሊ፣ ከዚህ ከጥቁሮች ወር ታሪክ ጋር የሚያያዙ ህልቆ መሳፍርት የሌላቸው ብዙ 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 ስሞች አሉ። አሁን የጠራኋቸው ስሞች በምን ይታወሱ ይሆን? እርሶስ በምን ያውቋቸዋል? ከዚህ በቀደሙ ሳምንታት አንዳንዶቹን ተቃቅሰናል። በመጪዎቹ ቀናት ደግሞ የቀሩትንም ሌሎችንም እያነሳን አብረን እንቆያለን። እስከዚያው ድረስ ግን እርሶ ፋይሎን ያገላብጡ። ምን ያስታውሶታል እነዚህ ስሞች? የጥቁሮች ታሪክ ወር ወደ ተከታዩ ቅንብር እንለፋሁን። የአንዳርጋቸው ጽጌ ሕይወት በወህኒ። ዓለም አቀፍ ጉዞ ላይ ሳሉ ከየመን ዋና ከተማ ሰነአ አይሮፕላን ጣቢያ ተጠልፈው ወደ ኢትዮጵያ የተወሰዱትና አሁን እስር ላይ የሚገኙት የግንቦት ሰባት የቀድሞው ዋና ጸሐፊ አቶ አንዳርጋቸው ጽጌ በቃሊቲ ማረሚያ ቤት ውስጥ በጥብቅ እየተጠበቁ እንደሚገኙ፣ በቅርቡ ከእስር የተፈቱት የቀድሞው የመላ ኢትዮጵያ አንድነት ድርጅት አመራር አባል አቶ ክንፈ ሚካኤል ደበበ ወይም አበበ ቀስቶ ለአሜሪካ ድምፅ ተናግረዋል። የአቶ አንዳርጋቸው ጽጌን እንቅስቃሴ ለሁለት ዓመታት ከታሰርኩበት ክፍል ሆኜ በሽንቁር እከታተል ነበር ብለዋል አበበ ቀስቶ። ጽዮን ግርማ አነጋግራቸዋለች።
በኢትዮጵያ ከሰኔ ወር 2006 ዓ.ም ጀምሮ ታስረው የሚገኙት የአርበኞች ግንቦት ሰባት ዋና ጸሐፊ አቶ አንዳርጋቸው ጽጌ በቃሊቲ ማረሚያ ቤት ታስረው እንደሚገኙ የቀድሞ የመኢአድ አመራር አባል አቶ ክንፈ ሚካኤል ደበበ ይናገራሉ። አቶ አንዳርጋቸው ጽጌ በሌሉበት ሁለት ጊዜ ተከሰዋል። በአንደኛው የሞት ፍርድ፣ በአንደኛው ደግሞ እድሜ ልክ እስራት ተፈርዶባቸዋል። አንደኛው ክስ አቶ ክንፈ ሚካኤል ደበበ በተከሰሱበት ወንጀል የተከሰሱበት መዝገብ ነው። አቶ ክንፈ ሚካኤል ባለፈው ሳምንት ከእስር ወጥተዋል። አቶ አንዳርጋቸውን ከታተላቸው ነበር ስላሉ አነጋግሬያቸው ነበር።
መጨረሻ ላይ የታሰርኩት ዋይት ሀውስ የሚባል የተለየ እስር ቤትና ትኩረት የተደረገባቸው ሰዎች የሚታሰሩበት ቦታ ነው እና ሶስት የተለያዩ ክፍሎች ግቢዎች አሉት። ጠባብ ጠባብ የሆኑ ግቢዎች እኛ ያለንበት አንድ ጊዜ አምስት፣ ከዛ አራት፣ አሁን ደግሞ አምስቱ ምን ሌላኛው አንዷለን የነበረበት እና ከአቶ መላኩ ፋንታ ጋር የነበረበት ነው። ሶስተኛውና አቶ አንዳርጋቸው ጽጌ ያለበት በፊት ደግሞ አቶ ታምራት ላይ እና አቶ ስዬ አብርሃ ታሰሩበት የነበረ ከዛ በኋላ ያደር ጄኔራል ተፈራማ አሳምነው ጽጌ እና ሌሎች የሚታሰሩበት የነበረ በኋላ ደግሞ አንዷለን አራጌ ምስክታ እና ሌሎች ሶስት እስረኞች አምረው አምስት አቶ መላኩ ፋንታ ጀምሮ ገቢዎች ሚል ታስረውበት የነበረ እስር ቤት ነው። እኛም ወደዛ ሲሄድ 2007 11 ነው ወደዛ ያልኩት። ከዛ በኋላ ምንድን ነው የሆነው? ያንን ቤት ሲፈልጉት ጥር 17/2007 ዓ.ም ሁላችንም እንዳዲስ ተበውዘን እኔ ከነበርኩበት ቤት ወጥቼ እኔ እስክንድር ነጋ፣ አቶ መላኩ፣ አቶ ገብረ ዋድ ጊዮርጊስ ገቢዎች የምትንዳርገር የነበር ሆኖም ወደ ሌላ ዞን ሄደን ነበረ። አቤት የተፈለገው አቶ አንዳርጋቸውን ለማስገባት ስለነበረ እንደ አዲስ ይታደስ ነበር እንደገና ለማዘጋጀት ነው። አቶ አንዳርጋቸው እዛን ያሉ አሁን እና እስክንድር የወጡበት ቤት ውስጥ ማለት ነው።
መቼ ነው ወደዛ የመጡት?
እኛ እንግዲህ ጥር 17/2007 ወጥተን ወደ ሌላ ሱዙን ስድስተኛ ቤት የሚባል ሄደን ቤቱ ታድሶ ለስድስት ወር ያህል ባዶ ከቆየ በኋላ ሐምሌ 2007 አቶ አንዳርጋቸው እጅ እዚያ ገብተዋል። ከአቶ አንዳርጋቸው ጽጌ ጋር ለተመልካችነት ይሁን ለአጫዋችነት ይሁን በግልጽ ባልታወቀ ሁኔታ ሁለት ሌሎች ከተለያዩ ይሁን ከዘን አንድነት የተጨመሩ አቶ አሰፋ ኩሴና ዳዊት ድባቤ የሚባሉ
ማንም ይባሉ
አሰፋ ኩሴና ዳዊት ድባቤ የሚባሉ ሁለት እስረኞች ተጨምረው እዛ ገቡ። እኛ ደግሞ ሰው እንደገባበት ቤቱ ስሚስምተን ነበረ። ከዛ በኋላ ለተወሰኑ ወራት እኛ እዛ ነበር። እንደ አዲስ አንድ ክፍል ቢሮ ቢሮ የነበረ ክፍል ተሰርቶ ወደ እስር ቤት የሚተለምዶ ህዳር 6/2008 ዓ.ም ተመልሰን ወደ ዋይት ሀውስ ገባል። ዋይት ሀውስ ከገባም በኋላ የመጀመሪያ ጊዜ አቶ አንዳርጋቸውን አየኋቸው ህዳር 8 ሮብ ነው ከሰዓት በኋላ ስልቱ ላይ ቤተሰብ ይሁን ናቡታውን ለመጀመሪያ ጊዜ ያየኋቸው ይዛ ነበር።
የመተያየት እድሉ ነበራችሁ ማለት ነው? ክፍት ነበረ የእሳቸው ያሉበት ግቢና እናንተ ያላችሁበት?
እኛ ያለነው እነሱ ወጥተው በእኛ በር በኩል አልፈው ነው የሚሄዱት። መውጫው በር ላይ ነው ያለነው እኛ ቤት። የእነሱ ትንሽ ግቢ ወደዛው ነው ያለነው እና ሲመጡ እኔ የመኪና ድምፅ ስንሰማ አዲስ ነገር ስለነበረ ምንድን ነው ብለን እኔ በቀዳዳ ስመለከት ከተመርጋቸው ሲወጣ ይ ከሰላሳ ደቂቃ በኋላ ተመልሶ ሲገባ ወደ ቤት በቀዳዳ ነው።
ከአቶ አንዳርጋቸው ጋር የመነጋገር እድል ነበራችሁ?
በአካል ተገናኝተን የማውራት እድል አልነበረንም። ግን በአጋጣሚ በተደጋጋሚ በየሳምንቱ ከዛ በኋላ ከህዳር 18 ቀን በኋላ ቅዳሜ ከስምንት ሰዓት በኋላ ለሰላሳ ደቂቃ ከቤተሰብ ጋር የመገናኘት ለመጀመሪያ ጊዜ እኛ ከገባን መውጣት የጀመረው ከዛን ጊዜ ጀምሮ በቀዳዳ ሁለት ዓመት ያህል ሁሉ ጊዜ ቅዳሜ እየጠበቅ መውጣትና መግባቱን በህይወት መኖር የሚያረጋግጥ ነበር።
ስለዚህ በቀዳዳ ከማየት ውጭ ሌላ እንቅስቃሴያቸውን የማየት እድል አልነበረውትም ማለት ነው?
በአይን የመተያየት እድል ይገጥመናል። ከዛ በኋላ የምንተያይበትን ቆርቆሮ ስለደፈኑት እሳቸው እኔን እንደማያቸው ናሁል ጊዜ ያያቸው ነበር እና የሚወጡት ቅዳሜ ከሰዓት ነው። ሰው ሁሉ ተገናኝቶ ካበቃ ምሳ ከተበላ በኋላ መኪና ይመጣል። አንዳንዴ ፒካፕ ደብዳቤ ይመጣል። አንዳንዴ አምቡላንስ ይመጣል። አንዳንዴ ኒሳን ፓጀሮ ይመጣል። እሱ የሚጠብቋቸው ጠባቂ አንድ፣ ከዛ ደግሞ ሁለት የደህንነት አባላት በተራ የተመደቡ አሉ። ይዘዋቸው ይሄዳሉ። የግቢው ዋና አስተዳዳሪ ቢሮ አለ። እዛ ቢሮ ውስጥ ነው የሚገናኙት። አንዳንድ ጊዜ እኔ ቤተሰብ ተገናኝቼ ሳልመለስ ስለሚወጡ የሚገቡበትን ቢሮ ለማየት ወርዶ ሲገቡም በሚያዩዋቸው ጊዜ ነው።
ስለዚህ በየሳምንቱ ቤተሰብ ሊጠይቃቸው ሲመጣ ብቻ ነው የሚወጡት ማለት ነው?
አንዳንድ ጊዜ ኤምባሲ ወይም ሌላ ኃይል ምትሆን ባናቅም አንዳንድ ጊዜ አጋጣሚ ይወጣሉ። አንዳንድ ጊዜ ማክሲሙ ግን ተደጋጋሚ አይደለም። በጣም ሬሮ ነው። በሶስት ወር ምናምን አጋጣሚ የሚሆንበት ጊዜ አለ እና የሚወጡበት ጊዜ አለ። ኤምባሲ አጋጣሚ አንድ ቀን ከኛ መካከል አንድ ቢሮ ተጠርቶ የሄደ ጊዜ የእንግሊዝ ኤምባሲ አንድ ኩዘር እንዳየ ይገኛል። ቸው ደግሞ በፒካፕ ሲሄዱ ይናጃል። ግን ይሄ ይወጥር አይደለም።
ከዛ ውጭ ግን ግቢ ውስጥ ሲንቀሳቀሱ በቀዳዳይ ማየት እድል ነበሩት?
ግቢዋ ጠባብነት በነገራችን ላይ እሳቸው ግቢ ሁለተኛ ለእሳቸው ያሉበት ከማንም አይገናኙም። ከራሱ እዛ ማማ ላይ ከሚጠብቁ ፖሊሶች ጋር እንኳን ግንኙነት የላቸውም። በራቸው የሚከፈተው በደህንነት ነው፣ የሚዘጋውም በደህንነት ነው። እዛ ውስጥ ያሉትም እሳቸው መሆኑ ከእሳቸው ጋር የታሰሩት ምግባቸውንም አይቀበሉም። የሚቀበለው ደህንነት ነው። ደህንነቱ ካልመጣ እንኳን ምግብ ተቀብሎ አይሰጧቸውም። በጣም ደህንነቱ ምግብ ደጅ የሚሆነው ምግቡን ተቀብሎ ያቀብላል። ማታም መጥቶ ተቀብሎ ይሰጣቸዋል፣ ይዘጋል። ያን ያለው ሂደት እና ማንም ሰው አይገባም፣ ማንም ሰው አይወጣም ከሁለቱ ደህንነቶች ውጭ።
የአካላቸው ሁኔታ፣ የሰውነታቸው ሁኔታ ምን ይመስላል? ጤንነታቸው እንደው ከሩቅ ሲታይ
አንዳንድ ቀን ግርግፍ ሲልና ታምሞ መስሎ አይዋለሁ። አንዳንድ ቀን ደግሞ የተሻለ ሆኖ አይዋለሁ። ወጥ የሆነ ነገር አይታይበትም ነው ላይ አንዳንድ ቀን ፊቱ ድክም ይላል። እዛን ጊዜ እኔ ሀሳብ ገባ ጋሞት ሆኖ ብዬ እናወራለን። ዛሬ ድክምትም ይዝምታል ፊቱ ጥሩ አይመስለኝ የምላቸዋለን። ሁሉ ጊዜ የሚከታተለው ነው እናወራለን። አንዳንድ ጊዜ ደግሞ ደህና ሁኑ ታይዋለሽ እና ወጥ የሆነ ፈገግታና ወጥ የሆነ ድካም አላይበትም።
እናንተ በቀዳዳ እንደምታዩቸው ያውቃሉ?
አዎ፣ አንድ ሁለት ጊዜ አይን ላይን ታይተን ከዛ በኋላ ግን እሳቸው እንጣ ተሸክ ከቤተሰብ ሲመለሱ ሲገቡ ሊሪ ሲል አንደኛው ደህንነት ሲያይ ሶስተኛው ቀን ምቱ በቆርቆሮን የማይበትን ቦታ ደፈነ። ስለዚህ ለመጨረሻ ጊዜ ካየኋቸው ከአምስት ቀን ሀያ ቀን ነው።
ከማንም ጋር አይነጋገሩም፣ አያወሩም። መጽሐፍ እንደዚህ ነገር የሚገባላቸው ሌሎች ነገሮች አሉ?
ሬዲዮ የላቸውም፣ ቴሌቪዥን የላቸውም። ምንም አይነት መገናኛ ብዙሀን አይከታተሉም። ጋዜጣ አይገባላቸውም፣ መጽሔት አይገባላቸውም፣ መጽሐፍ አይገባላቸውም። ይሄ የምነግርሽ ትክክለኛ መረጃ ነው። እንደተነገረን አንድ ጊዜ ጌተር ቴቪን ሳዳሉም ላፕቶፕ ገብቶላቸዋል። መጽሐፍ እየጻፉ ነው የሚል በሲኤም የሚሰጠው ብዙ መነጋገሪያ ነበር። የተለያዩ መንገድ ለማጣራት ባደረግን ጥረት እንኳን ያየሩን ላፕቶፕ ቀርቶ መጽሐፍን ቴሌቪዥን ኢቲቪን እንኳን ዜና ክድል የተመሰጉ የኢትዮጵያ ሬዲዮ ዜና እንኳን የሚሰሙበት ሬዲዮ የሌላቸው ቤታቸው ውስጥ እንኳን ሬዲዮ ሊገባ ምናልባት እንኳን ቢገባ ተብሎ ስለተጠረጠረ ሶኬት እንኳን የለም። በጣም ተጨቁሞ በጣም ግፍ ተፈጽሞባቸው ከዓለም ርቀው ዓለም ከሳቸው ርቀው ርቃ የታሰሩ ወገናችን ናቸው እና ሁሌም የተንገዘገብኩና የተናገርኩ ከሀገሪቷ በመንግስት ከተፈቀደ እስረኛ አያያዝ ውጪ በተለየ ሁኔታ እንኳን እሳቸው ሌሎቹም ምንም አይነት የመገናኛ ብዙሀን አብሯቸው ያሉት አያገኙም እና ለጥበቃም ገብተው ይሁን ለተመልካችነትም ይሁን ለአጫዋችነትም ይግቡ አውቀውትም ይሁን ፈቅደው ይግቡ የዚሁ የጭቆና ሰለባ ሆኖ ያሉ ናቸው አብሯቸው የሚታሰሩትና ቅዳሜ ከሰዓት ብቻ ነው የሚገናኙት። በዓል እንኳን ቢሆን ለምሳሌ አውዳመት ይኖረ ታታሽ ቢሆን ምናምን ቢሆን ቅዳሜ ቀን ካሉ ያለ ከቤተሰብ አይገናኙም። ለምሳሌ የዛሬ ዓመት ይመስለኛል ገና ቅዳሜ ቀን በመሆኑ ዘለቱ ተገናኝተዋል። አውዳመት በዓልም ቤተሰብ መጡ አያቸውም። ቅዳሜ ከኋላ ግን ተደርቦ ከኋላ ብቻ ለምሳሌ ሰኞ ቢሆን ሰኞ ቀን ቤተሰብ አገኛቸው በሚቀጥለው ሳምንት ቅዳሜ ነው።
አቶ አንዳርጋቸው ጽጌ ከየመን ሲታገቱ የት እንደተወሰዱ በመጀመሪያ የታወቀ ነገር አልነበረም። ወዲያውን ግን በኢትዮጵያ እንደሚገኙ መነገር ጀመረ። በእስር ቆይታቸው ደግሞ ለአንድ ጊዜ በተቆራረጠ ምስል በኢትዮጵያ ቴሌቪዥን ከመቅረባቸው ውጪ ታይተው አያውቁም። በ2007 ዓ.ም ተብረት ሪፕሪቭ የተባለ በዓለም ዙሪያ የሞት ፍርድ የተፈረደባቸውን ሰዎች ለመደገፍ የሚሰራ ዋና መቀመጫውን እንግሊዝ ያደረገ ግብረሰናይ ድርጅት አቶ አንዳርጋቸውን ለማስለቀቅ እየጣረ መሆኑን አስታውቆ ነበር። እኛም ዘገባ አቅርበን ነበር። በወቅቱ የውጭ ጉዳይ ሚኒስትር የነበሩት ዶክተር ቴድሮስ አድሃኖም የአቶ አንዳርጋቸውን አያያዝ ለቪኦኤ በሰጡት ቃል በጥሩ ሁኔታ ላይ ስለመሆናቸው ተናግረውም ነበር።
እኔ ለመጀመሪያ ጊዜ ለሚዲያ ልገልጸው ነው እየተደረገ ያለው። ታውቂያለሽ አንዳርጋቸው ጽጌ እንዲያውም ከተማ አሳዩኝ ብሎ ከተማ ይወጣል። እንዲያውም በአዳማ ያለውን ልማት እንዲያይ ወስደው አሳይተውታል። ገርሞታል እሱ። ሁለተኛ ልንገርሽ እስረኛ በማናገር ነው ላፕቶፕ የሚሰጠው። ላፕቶፕ ተሰጥቶት መጽሐፍ ጽፎ ኦልሞስት ጨርሷል።
ዶክተር ቴድሮስ በወቅቱ ሲናገሩ አቶ አንዳርጋቸው በሌሉበት ፍርድ የተላለፈባቸው በመሆኑ ታስረው የፍርድ ጊዜያቸውን ከመጨረስ ውጪ ምንም የሚቀየር ነገር እንዳልነበረ አስታውቆ ነበር። የእንግሊዝ የውጭ ጉዳይ ሚኒስትር አቶ አንዳርጋቸው የተላለፈባቸው የሞት ፍርድ እንደማይፈጸም ያስታወቀ ሲሆን የእስር ሁኔታቸው ግን በእጅጉ እንደሚያሳስበውም ገልጾ ነበር። ይህንንም የኢትዮጵያ መንግስት በወቅቱ አስተባብሎት እንደነበር ይታወሳል። አቶ ክንፈ ሚካኤል የአቶ አንዳርጋቸው ጉዳይ አሁን እንዳሳሰባቸው ይናገራሉ።
በጣም ባፍነን በትምህርት እንዳለ ይህንንም ሳልናገር ቢቀር እንቆጭም ስለሆነ ነው ይሰጠውና የሚመጣው ምንም ነው የሚከበል ውድሆኝ ነው። ይህ ህዝብ ሊያቆም ይገባና አንድ ዜጋ በዚህ አይነት ሁኔታ ቁጥጥር ስር ነው ያለ በሚባል ማረሚያ ቤቶች ከሰው ተገልሎ ቤተሰቡ በሳምንት አንድ ቀን ብቻ ለሰላሳ ደቂቃ እያገኘ ያውም ቤተሰብ መጠየቅ የሚችል ቤተሰብ እያለ በዚህ ሁኔታ ግፍ በሞላበት ሁኔታ ነው እያዩና እኛ እንኳን ስንፈታ እሳቸው እዛ መሆናቸው ይበልጥኛ በዚች ሀገር የተሻለ ፖለቲካ ስነ ምህዳር እንፈጥራለን ብሎ አንዱን አስቀርቶ አንዱን የተዉ በራሱ የሚያጠያይቅ ነው እና ለሌሎች ለእኛ የተሰጠው እኛ አገኘነውን እድል እሳቸውም እንዲያገኙ በዚህ አጋጣሚ ሬን መንግስት ጥያቄን እያቀረብ እሱ ብቻ ሰው ምን ለኢትዮጵያ ስታንዳርዳቸው ያሉበት ሳ አውቁና በርቱ እሳቸውንም እንደኛ ያስፈታ
አቶ አበበን ካነጋገርናቸው ቀናት ቢቆጠሩም የአቶ አንዳርጋቸውን ሁኔታ ከኢትዮጵያ መንግስት ለመጠየቅ ተደጋጋሚ ሙከራ አድርገናል። የፌዴራል ማረሚያ ቤቶች አስተዳደር የህዝብ ግንኙነት ኃላፊ አቶ አዲሱ ጴጥሮስ የእጅ ስልክ ላይ በተደጋጋሚ ደውያለሁ። የስልክ ሙከራዬ ግን አልተሳካም። ስልካቸው ስለማይነሳ ምላሻቸውን ማግኘት አልቻልንም። የኢትዮጵያ ሰብአዊ መብት ኮሚሽን ጉዳያቸውን ይከታተል እንደሆነ ለመጠየቅም አዲሱን የኮሚኒኬሽን ዳይሬክተር አቶ ደምሰው በንቲን ለማነጋገር ሞክረን ነበር። ስልካቸው ስለማይነሳ ልናገኛቸው አልቻልንም። በቀጣይ ምላሽ ለማግኘት ጥረት እናደርጋለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮንና አበበ ቀስቶን። የተከበራችሁ አድማጮች ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። ከብዙአየሁ ደምሴ ጋር ልተዋችሁ። ደርባባ
Yeah. program has come to you from the Voice of America, Washington. Yeah.